Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬው የጋቢና ጉዞ በቅድሚያ ወደ ለንደን እናመራለን። የአሸባሪዎች ጥቃት በተደጋገመባት ከተማ የጸጥታ ሁኔታውን እያነጋገረ ነው።
በዚያው ደግሞ አሜሪካዊቷ ሙዚቀኛ አሪያና ግራንዴ የሽብር ጥቃት ደርሶባት ወደ ነበረው የማንቸስተር ከተማ በማምራት የገንዘብ ማሰባሰቢያ የሙዚቃ ዝግጅት አቅርባለች።
የኢትዮጵያውያንን ወደሚመለከቱ ዜናዎች ስናልፍ ከሳውዲ ተመላሾችን ለማጓጓዝ የኢትዮጵያ አየር መንገድ በረራዎቹን ጨምሯል።
21 ፍላይቶች የነበሩትን ወደ 52 ፍላይቶች በሳምንት አድርገናል።
በአንድ ቀን እዚያ አዘጋጅተን መላክ እንችላለን። ሳውዲዎቹ ጋር ስንሄድ ይህን ያክል ቪዛ በአንድ ቀን ላይ ሰጡ ይችላሉ።
አሻራ ሰጥተን ነው የምንሄደው። ደርሶ የመምጣት እድሉ ሊኖርም ላይኖርም ይችላል እያለ ህዝቡ አጠራጣሪ ላይ ነው ያለው።
ዝርዝሩን ከዝግጅታችን ታገኛላችሁ። በዛሬ ጋቢና ሰሞኑን የዝግጅት ክፍላችንን የጎበኘውን ኢትዮጵያዊ ሙዚቀኛ ቴዲ አፍሮን በእንግድነት ይዘናል። አብራችሁን ቆዩ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሽብርተኛነት ጥቃት የተካሄደባቸው ከተባሉ ከስድስት ዋና ዋና የእስላም ሀገሮች ወደ ዩናይትድ ስቴትስ የሚገቡ ተጓዦችን የከለከሉበት እገዳ ላይ እንዲውል ጠቅላይ ፍርድ ቤቱ በአስቸኳይ ውሳኔ እንዲያደርግ ዛሬ ሰኞ መጠየቃቸው ተሰማ። ፕሬዚዳንቱ በትዊተራቸው ባስተላለፉት መልእክት ለዚህ ውሳኔ መዘግየት የራሳቸውን የፍትህ ክፍል በጥፋተኝነት ኮን ነው። አሁንም ከኢራን፣ ከሶሪያ፣ ከሊቢያ፣ ከሱዳን፣ ከየመንና ከሶማሊያ ጋር ኢራቅን የሚጨምረው ይህ መመሪያ በይግባኙ እንዲጸድቅ አሳስበዋል። የዓለማችን ሰላም ከመጠበቅ አኳያ ከማንኛውም ሀገር ወደ ዩናይትድ ስቴትስ በሚገቡት ላይ ጥብቅ ምርመራ እናደርጋለን ያሉት ትራምፕ፣ የፍትህ መስሪያ ቤቶቻችን ግን ዳኞችና ፖለቲከኞች ሆነዋል ብለዋል።
ወደ ሳውዲ አረቢያ፣ ግብጽ፣ ባህሬን፣ የተባበረው የአረብ ኤሚሬቶች፣ የመንና ማልዲቭስ አሸባሪነትን ትደግፋለች በሚል ዛሬ ከኳታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠዋል። የቃታር የውጭ ጉዳይ ሚኒስትር በበኩላቸው እርምጃዎቹ ፍትህ የጎደላቸው ናቸው፣ የተመሰረቱትም መሰረት በሌላቸው ክሶች ናቸው ብለዋል።
ባለፈው ቅዳሜ ለንደን ውስጥ 7 ሰዎችን የገደለው ሌሎች 50 ሰዎችን ያቆሰለው ፖሊሶች ያውቋቸዋል ሲሉ የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ ዛሬ ሰኞ ተናገሩ። ሜይ በዚሁ ገለጻቸው የምርመራ ሂደቱ ሲጠናቀቅ ማንነታቸውም ይፋ እንደሚሆንና ባለስልጣናትም ከምርመራው ጋር በተያያዘ 11 ሰዎችን በቁጥጥር ስር እንዳዋሉ አመልክተዋል።
ባለፈው ቅዳሜ ለንደን ውስጥ 7 ሰዎች ገድለው 50 ያቆሰሉትን አጥቂዎች ፖሊሶች እንዲሁን እንደታወቁ በተነገረበት ሰዓት ደቡባዊ ሶማሌ በታችኛው ጁባ የተቀበረ ቦምብ ፈንድቶ ቢያንስ 2 የሶማሊያ የፖሊስ መኮንኖች እንደተገደሉና ሌሎች 7 እንደቆሰሉ ባለስልጣናትና የአይን ምስክሮች ዛሬ ሰኞ አስታውቀዋል። ከፍንዳታው በኋላ ለጋዜጠኞች መግለጫ የሰጡት የአካባቢው የፖለቲካ ክፍል ኃላፊ መሐመድ ናስር ጉሌድ ፍንዳታው የደረሰው ከፖሊስ ጣቢያ ውጪ መሆኑን አመልክተው በጥቃቱ ግን አንድ የፖሊስ መኮንን መገደሉን አስታውቀዋል። ባለስልጣናትና የአይን መስካሪዎች ግን የሞቱት ወታደሮች ቁጥር 2 መሆኑና 2 ሲቪሎች የሆኑባቸው 7 ሰዎች እንደቆሰሉ ነው የሚናገሩት። አንድን ማንነታቸው መግለጽ ያልፈለጉና ለሚዲያ ቃል መስጠት ያልተፈቀደላቸው ግለሰብ ለቪኦኤ በተናገሩት ቃል የጁባላንድ አስተዳደር ዋና ከተማ በሆነችው በኪስማው ውስጥ የደረሰው ፍንዳታ ለ2 የፖሊስ መኮንኖች ምክንያት እንደሆነ ነው የገለጹት። የጥቃቱ ዓላማ የሆኑት የፖሊስ መኮንኖች የሶማሊያ ብሔራዊ ሙዚቃ ባንድ አባላት እንደነበሩና በነገው ቀን አካባቢውን ለመጎብኘት ኪስማዮ የሚገቡበትን የሶማሊያ ፕሬዚዳንት ሞሐመድ አብዱላሂ ሞሐመድን ለመቀበል በልምድ ላይ እንደነበሩ ታማኝ ምንጮች ለቪኦኤ ገልጸዋል።
አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዝግጅታችን ነው የምናመራው። ብሪታንያ ውስጥ በጥቂት ወራት ውስጥ ሶስተኛ የሆነውን እና ባለፈው ቅዳሜ ለንደን ብሪጅ ወይም ለንደን ድልድይ ላይ የደረሰውን ጥቃት ተከትሎ የሀገሪቱ ሕጋዊ ስርዓት ይቀየር የሚሉት ጥሪዎች እየጨመሩ መጥተዋል። ይህ ታዲያ ሰፊ በሆነው የለንደን ሙስሊም ማህበረሰብ ዘንድ ሲቪል መብቶቻችን ሊገደቡብን አለመቻቻልም ይፈጠራል የሚል ስጋት አምጥቷል። የቪኦኤው የአውሮፓ ዘጋቢ ሉዊስ ራሜስ ከለንደን ያስተላለፈውን ዘገባ ቆንጀት ታዬ ታቀርበዋለች።
ለንደን ከቅዳሜው ጥቃት ጠንከር ብላ ልታገግም እየሞከረች ነው። ወደፊት የምታመራበትንም አካሄድ አሻግራ መመልከት ጀምራለች። የሀገሪቱ መሪዎች በበኩላቸው በጥቂት ጊዜ ውስጥ እንደዚህ የሽብር ጥቃት ሲደጋግመን ነገሮች እንዳሉ ሊቀጥሉ አይችሉም በማለት በግልጽ እየተናገሩ ነው። ጠቅላይ ሚኒስትር ቴሬሳ ሜይ
There is, to be frank, far too much tolerance of extremism in our country. So we need to become far more robust.
እውነቱን ለመናገር ሀገራችን ውስጥ ጽንፈኝነትን በተመለከተ ያለው ትግስት በጣም ከመጠን ያለፈ ነው። ስለዚህ በጣም ጠንከር ባለ መንገድ ከህብረተሰቡ ውስጥ እየለየን በደንብ መንጥረን ማስወገድ ይኖርብናል። ይህ ደግሞ አስቸጋሪና ብዙውን ጊዜም የሚያሳፍር ውይይት ማድረግን ይጠይቃል። ነገር ግን በጽንፈኝነት ላይ ሀገራችን ባንድነት መነሳት ይኖርባታል። ኑሯችንንም በተለያየ ማህበረሰብ ለየብቻችን ታጥረን ሳይሆን በእውነተኛ ዩናይትድ ኪንግደምነት መኖር መቻል አለብን።
ይሁን እንጂ ሀገሪቱ ከእለት ወደ እለት ከውስጥ በሚነሳ አካላዊ ጥቃት ስጋት ላይ ባለችበት በዚህ ወቅት ጠቅላይ ሚኒስትሯ ያሉትን ሲናገሩት እንጂ በተግባር ቀላል ላይሆን ይችላል። በሙስሊሞችና ሙስሊም ባልሆነው የተቀረው ህብረተሰብ እንዲሁም በራሳቸው በሙስሊሞቹ መካከል ክፍፍሉ እየተባባሰ ነው የሚል ስጋት አለ። ኢማም ዚህ ሐሳን መሐመድ
ለንደን I grew up in London. What happened yesterday was devastating. It got to me.
እኔ የለንደን ነዋሪ ነኝ። ያደግኩትም ለንደን ነው። ትላንት የተፈጠረው ነገር በጣም ያሳዝናል። በጣም ነክቶኛል። ደግሞም ጥቃቱ ባገኛቸው ሰዎች ላይ ብቻ የተፈጸመ ሳይሆን በኔም ላይ ነው የተፈጸመው። ሊለያዩን እየሞከሩ ነው።
ሌላም አሳሳቢ የሆነ ነገር አለ። ብሪታንያ ጠንከር ያለ የኢንተርኔት ስለላ ለማካሄድ ሰዎችን በቁጥጥር ስር ማዋልን የሚመለከቱትን ህግጋቷንም ለመቀየር ከሽብርተኝነት ጋር በተያያዙ ወንጀሎች ለተበየነባቸው ተከሳሾች የሚሰጠው ቅጣት ጠንከር እንዲል ለማድረግ እያሰበች ነች። አንዳንዶች ደግሞ ሰፋ ባለ መልኩ ነው የሚመለከቱት። ይህንን ለማህበረሰብ ጥቅም ተሟጋች የሆኑት ፋራህ ኢጋል
Some people are actually scared of repercussions and what might happen and things like
ምን ሊመጣ ነው በሚል የሚከተለው ምላሽ የሚያስፈራቸው ሰዎች አሉ። እኔን እንደሚገባኝ ግን ፈጽሞ እንደዛ አይደለም። እንደ ህብረተሰብ ወዴት እየሄድን ነው የሚለውን ራሳችንን እንድንጠይቅ ይመስለኛል።
ሙስሊሞች በብዛት በሚኖሩበትና ከአጥቂዎቹ መካከለም አንዳንዶቹ ይኖርበት በነበረው በመስራቃዊው የለንደን አካባቢ ውጥረቱ አይሏል። መግለጫዎች ሲሰጡም በጥንቃቄ ነው። መስራቅ ለንደን ባለ መስጊድ አንዱ ምእመን
One person did and it is blame for whole community is
ድርጊቱን አንድ ሰው ይፈጽማል፣ ጠቅላላ ማህበረሰቡ ጥፋተኛ ይደረጋል። እንዲህ አይነት አረመኔነት የሚፈልግ አንድም ማህበረሰብ የለም። እኛ እናወግዘዋለን፣ አብረን ልናወግዘውም ይገባል።
የቅዳሜው ጥቃት ከደረሰበት ከቦሮ ማርኬትና ከለንደን ድልድይ አቅራቢያ ነዋሪዎች አሸባሪዎች እንደሚፈልጉን አንሆንላቸውም ብለው ወስነዋል። ዱጋልድ ብላክ የለንደን ብሪጅ ቀበሌ ነዋሪ ናቸው።
got to get on we've got you know we're with the british people we've been through worse and we will continue to soldier on and
እኛ ኑሯችንን መኖር መቀጠል አለብን። እኛ ብሪታንያውያን ከዚህ የባሰም አሳልፈናል። አሁንም በርትተን እንደ ማህበረሰብ እንደ ሀገር በአንድነት ወደፊት እንገፋለን።
ብሪታንያ ውስጥ መሳሪያ የታጠቁ ፖሊሶችን በየቦታው ማየት የተለመደ ነገር አልነበረም። አሁን ታዲያ በቦሮ ማርኬት ቀበሌ ወዲያ ወዲህ ሲሉ መታየታቸው በሶስት ወር ጊዜ ውስጥ ሶስት ጊዜ ጥቃት መድረሱ ያቺን ሀገር እንደፊቱ ላትሆን ሳይቀይራት እንዳልቀረ የሚያስታውስ ነው።
በተያዘ ዜና በሳምንቱ መጨረሻ አሜሪካዊቷ ሙዚቀኛ ራያና ግራንዴ ከሁለት ሳምንታት በፊት የሽብር ጥቃት ደርሶባት ወደ ነበረው የማንቸስተር ከተማ በማምራት የገንዘብ ማሰባሰቢያ የሙዚቃ ዝግጅት አቅርባለች። ከሁለት ሳምንታት በፊት የሙዚቃ አድናቂዎቿ ላይ በተቃጣው ጥቃት የሞቱና የቆሰሉን በማሰብ ሽብር አያሸብረንም፣ በአንድነትና በጽናት እንቆማለን ሲሉ 50 ሺህ ታዳሚዎችና ሙዚቀኛዋ በማንቸስተር ዩናይትድ ኦልድ ትራፈርድ ስቴዲየም በፍቅር ስም ተሰባስበዋል። በግንቦት ወሩ ጥቃት 22 ሰዎች የሞቱ ሲሆን ለተጎጂዎች የሚውል በርካታ ገንዘብ ሲሰበሰብ ሌሎች አሜሪካውያን ሙዚቀኞችም ተገኝተዋል። ኬቲ ፔሪ፣ ጀስቲን ቢበር እና ፈረል ዊሊያምስ ተገኝተዋል።
I love you guys so much and I think that the kind of love and unity that you're
በጣም ወዳችኋለሁ። ዛሬ በመካከላችን ያለው ፍቅርና አብሮነት ለዓለማችን ችግሮች ፍቱን መድኃኒት ይሆናሉ። ፍቅርና አንድነት ዛሬ ለዓለማችን ያስፈልጋታል።
የሙዚቃ ዝግጅቱ ከመካሄዱ ከሰዓታት በፊት በለንደን ድልድይ ላይ የደረሰው ጥቃት ሙዚቀኞቹንና ታዳሚዎቹን አላስቆማቸውም። ዋንጫ በናፈቀው በኦልድ ትራፈርድ ስቴዲየም ለማለት ባይቻልም አንዳንድ ጥቃቅን ዋንጫዎችን ዩናይትድ ሰብስቧል። አሜሪካውያኑ ሙዚቀኞች ግን በፍቅር ተሰባስበው ዋንጫ የተበላ አስመስለውታል።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማ እግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ተክለ አሜሪካ ራ ጋቢና
የጋቢና ጉዞአችን አሁን ከለንደን ወደ መካከለኛው ምስራቅ ያሸጋግረናል። ሳውዲ አረቢያ በህጋዊ የመኖሪያና የሥራ ፈቃድ የማይኖሩ የውጭ ዜጎች በዘጠና ቀናት ውስጥ ይውጡ የሚል አዋጅ ያወጣችው ሊጠናቀቅ ከ20 ቀናት በታች ይቀሩታል። በመቶ ሺህ የሚቆጠሩ ኢትዮጵያውያን ያለ ፈቃድ የሚኖሩት ወደ ሀገራቸው እንዲገቡ ለማዘዝ ርብርብ በመደረግ ላይም ይገኛል። የኢትዮጵያ አየር መንገድ ተመላሾችን በተሰጠው ጊዜ ገደብ ወደ ሀገራቸው ለማድረስ ከዚህ ቀደም ከነበረው ሳምንታዊ 21 በረራ ወደ 52 በረራ ቁጥሩን አሳድጓል። አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ የዩናይትድ ስቴትስ ወይም የሰሜን አሜሪካ ቅርንጫፍ ሥራ አስኪያጅ በሰጡት መግለጫ እንደ አስፈላጊነቱ ተጨማሪ በረራዎችም ለማድረግ አየር መንገዳቸው ያለውን ዝግጁነት ገልጸዋል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ማህበረሰብ ኃላፊ አቶ ሻውል ጌታውን የጉዞ ሰነድ ማስፈጸምን በተመለከተ ያለውን ሂደት እንዲያብራሩልን ጠይቀናል። በሳውዲ አረቢያ ያለመኖሪያ ፈቃድ የሚኖሩ ኢትዮጵያውያንስ ምን ይላሉ? ዝርዝሩ የመስታወት አድራጋው ነው።
ከሁለት ቀናት ጀምሮ የኢትዮጵያ አየር መንገድ ከሳውዲ አረቢያ የተለያዩ ከተሞች ተጨማሪ በረራዎችን በማድረግ ላይ ይገኛል። በርካታ ተመላሽ ኢትዮጵያውያንም በትኬት ዋጋ ላይ ቅሬታቸውን በመግለጽ ላይ ናቸው። የኢትዮጵያ አየር መንገድ በሰሜን አሜሪካ ቅርንጫፍ ስራ አስኪያጅ አቶ ንጉሱ ወርቁ ስለ ተጨመሩት በረራዎችና የትኬት ዋጋ አስመልክቶ ማብራሪያ ሰጥተውናል።
በአጠቃላይ ይህን ጉዳይ ተመልክቶ በሀገር አቀፍ ደረጃ ብሔራዊ ኮሚቴ ተቋቁሟል። ኢትዮጵያ አየር መንገድም የዚህ የብሔራዊ ኮሚቴ አባል ነው። ይህን በተመለከተ እኛ ሳውዲ አረቢያ ውስጥ በሬጉላር በመደበኛ ፍላይቶች መዲና፣ ጄዳ፣ ሪያድ እንበራለን እና ይህንን በሳምንት ወደ 21 ፍላይቶች ነበሩ የምንበራቸው። ሶ ተጨማሪ ጊዛን የሚባል ቦታ ፍላይት ነው ለመብረር ዝግጅት አድርገናል። ደማም አለ። ሶ በአጠቃላይ እነዚህ መንገደኞች ይሳፈራሉ ብለን የምንገምተው ቦታዎች አሁን ጊዛን የሚባል አዲስ ቦታ፣ መዲና፣ ጀዳ፣ ሪያድ፣ ደማም 21 ፍላይቶች የነበሩትን ወደ 52 ፍላይቶች በሳምንት አድርገናል። በመደበኛ የሚበሩ አውሮፕላኖች 737 የሚባሉ አውሮፕላኖች ነበሩ።
አሁን የመንገደኛው ቁጥር ይጨምራል ብለን በማሰብ 777 787 777 የሚባሉ አውሮፕላኖች ለማብረር ዝግጅት ጨርሰናል። ፍላጎቱ ካለ ፍላይቶቹን 52ም 100 በሳምንትም ወይም ከዛ በላይ ለማድረግ የሚያስቸግረን ነገር የለም በእኛ በኩል።
በርካታ ኢትዮጵያውያን ከሳውዲ አረቢያ የተመላሾች ማለት ነው ቲኬት ዋጋ ጨምሮብናል እያሉ ነበር። ከ810 ሪያድ ወደ 900 ገብቷልና በምን ምክንያት ነው ዋጋው የጨመረው? የዜጎችን ችግር በማየት ቅናሽ ለማድረግ ያሰበበት ነገር አለ ወይ?
በምንም ተአምር በዚህ ሁኔታ ኢትዮጵያ አየር መንገድ ገንዘብ አግኝቶ ለማትረፍ የሚፈልግ መስሪያ ቤትም አይደለም። ይሄ ኢትዮጵያ አየር መንገድ የኢትዮጵያኖች ነው። በዚህ ችግር ውስጥ ያሉ ዜጎች ንብረታቸው ነው ኢትዮጵያ አየር መንገድ። ይሄ በዚህ ሁኔታ የመጣ የዋጋ ማስተካከያም አይደለም። ሁኔታውን ለመርዳት ኢትዮጵያ አየር መንገድ እነዚህን ሁሉ አይሮፕላኖች መድቦ ሲያሰራ ከሚደርስበት ወጪዎች መጠነኛ ዋጋ ለማግኘት የተደረገ ፕራይስ 800 የሚሆንበት ጊዜ ነበረ። 1200 የሚሆንበት አለ፣ 1400 የሚሆንበት አለ። ስለዚህ ይሄ 900 ያወጣነው ዋጋ ካለው ወቅታዊ አጀስትመንት በየጊዜው አየር መንገዱ ደግሞ ይሄን ሁሉ አውሮፕላኖች ባዶን ወደ ሳውዲ አረቢያ ሳበር ከሚደርስበት ወጪ ትንሽ ለማገዝ ዜጎቻችን በችግር ውስጥ ስላሉ አየር መንገዱም የራሳቸው ስለሆነ የሀገር ችግር ስለሆነ ወጪውን በሙሉ እኛ በመቻል የተደረገ ዋጋ ነው ማለት ነው።
በሳውዲ አረቢያ የኢትዮጵያ ማህበረሰብ ቢሮ በእርዳታ የጊዜ ገደብ ውስጥ ለመመለስ የሚያስፈልጉ ሂደቶችን ለዜጎች እርዳታ በማድረግ ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። የማህበረሰብ ቢሮ ኃላፊው አቶ ሻውል ጌታሁን በጉዞ ሰነድ ሂደቱ ላይ ያለውን ጫናና ችግሮች አብራርተውልናል።
እንግዲህ እነዚህ ሰዎች ዶክመንት የላቸውም፣ ገብቶሻል? ፓስፖርት የላቸውም ብዙዎቹ። ስለዚህ ሊሴ ፓሴ ነው የሚዘጋጅላቸው። ይመጣል እኛ ማዕከል። እኛ ማዕከል ላይ በኢሚግሬሽን የተዘጋጀች ትንሽ የፎርም አለች። ወደ የት እንደሚሄዱ ከየት እንደመጡ አንዳንድ የባዮዴታ የሚሞላበት ፎርም አለ። ያን ይሞሉና ቀጥታ እዚሁ እኛ ማዕከል ውስጥ ሊሴ ፓሴ ይሰጣቸዋል ማለት ነው። ሊሴ ፓሴ ስንሰጥ ፎቶ የሌላቸው ሰዎች ሊኖሩ ይችላሉ። ፎቶ ማዘጋጅተናል እዚሁ ማዕከል ውስጥ። ፎቶ እዚሁ እናነሳቸዋለን። እዚሁ ሊሴ ፓሴ ይሰጣቸዋል። ሊሴ ፓሴው ላይ ይፈረማል። ዲፕሎማቶች አሉ እዚሁ እኛው ማዕከል ነው። እስካሁን ምንሎች ነገር ተፈርሞ በእኛ በኩል ያለው ስራ ያው ፓስፖርቱ እጃቸው ላይ ሆነ ማለት ነው። ሊሴ ፓሴውን ካገኙ በኋላ ከዛ በኋላ ወደ ሳውዲ መንግስት ሴንተሮች ነው የሚሄዱት፣ የመውጫ ቪዛ ለማግኘት ማለት ነው። ወደዛም እንዲሄዱ እዚህ እኛ መኪኖችን አዘጋጅተናል። የተለያዩ ባሶችን ከዚሁ ከእኛ ሴንተር አውጥተው ወደ ሳውዲ መንግስት አዘጋጃቸው ሴንተሮች የሚወስዱ ተሽከርካሪዎች አሉ ከነ ሹፌሮቻቸው። ለደህንነታቸውም ሲባል ነው። እዛ ይሄዱና ቪዛ ሲሰጣቸው አሻራ ያደርጋሉ። አሻራ ሲሰጥ እንግዲህ እዚህ ላይ ነው ምንድን ነው አንድ ያለን ቻሌንጅ፣ አሁንም ያልተፈታለን ቻሌንጅ ያለው የተከሰሱ ሊኖሩ ይችላሉ። ረናዌይስ የሚባሉት እነዚህ ከአሰሪዎቻቸው የጠፉ ልክ እዛ ሄደው አሻራ በሚያደርጉበት ጊዜ ተከሰዋል የሚል ነገር ይወጣል በሲስተሙ ላይ ማለት ነው። በዚህ ጊዜ ልክ ወደ አሰሪዎቻቸው ሄደው ወይም የተከሰሱበት ፖሊስ ጣቢያ ሄደው ጉዳያቸውን መፈጸም አለባቸው። ይህንን ነው አሁን እንግዲህ እንደዚህ ሲባል ሳውዲ አረቢያ እጅግ በጣም ሰፊ ሀገር ነው፣ ትልቅ ሀገር ነው። ምናልባትም እነዚህ ሰዎች አሰሪዎቻቸው ከአንድ ሺህ ኪሎ ሜትር ውጭ ሊሆኑ ይችላሉ። በጣም ረጅም ርቀት ላይ ሌላ ሀገር ላይ ሊሆኑ ይችላሉ። አዋጁ ላይ ምን ይላል? ጉዳያቸው በፖሊስ ጣቢያ ወይም በፍርድ ቤት ያሉ ሰዎች ጉዳያቸውን መፈጸም አለባቸው ይላል። እንደዛ ስለሚል ብቻ የተከሰሱበት ቦታ እንዲሄዱ ይገደዳሉ። ያን መሄድ ደግሞ እጅግ በጣም ከባድ ነው። እንዳልኩሽ እዚህ ሀገር ሴቶች መኪናም አይነዱ፣ ሌላ ሹፌር ነው የሚፈልጉት። በጣም አስቸጋሪ ነው። የሚሄዱትም ፖሊስ ጣቢያ ነው የሚሄዱትም የጠፉበት አሰሪያቸው ጋር ነው የሚሄዱት። ይሄ ነው ትልቁ ቻሌንጅ አሁን እየገጠመን ያለው። ይሄንን የኢትዮጵያ መንግስትም የዚህን ሀገር መንግስት ጠይቆ የሆነ አንድ ሴንተር አዘጋጅቶ እንዲህ አይነት ኬዞችን የሚፈታበት ሴንተር እንዲከፍት ጥረት እያደረገ ነው። አሁንም ጥረት እንዲያደርጉልን ነው እኔ መልእክት የማስተላለፍ ያለሁት። ከዛ በኋላ እዛ ቪዛ ከተሰጣቸው በኋላ ምን ያደርጋሉ? ተመልሰው እኛ ኮሚኒቲ ላይ ይመጡና የአይሮፕላን ቲኬት ይገዛሉ። በቃ ከዛ በኋላ ቀጥ ብለው ወደ ኤርፖርት ነው የሚሄዱት። እነዚህ ውስጥ የፕሮሰስ ላይ አይደለም ችግሩ፣ ሰዎቹ ተገንዝቦ የመምጣት ላይ ነው ችግሩ እንጂ ከመጡ በኋላ በጣም በቂ የሆነ እርዳታ ነው የሚያገኙት።
የጉዞ ሂደት ሁኔታ ስንት ቀን ይፈጃል?
እኛ 1000 ሰው ለምሳሌ በአንድ ቀን እዚህ አዘጋጅተን መላክ እንችላለን። ሳውዲዎቹ ጋር ስንሄድ ይህን ያክል ቪዛ በአንድ ቀን ላይሰጡ ይችላሉ። ሁለት ቀን ሶስት ቀን ሊወስድ ይችላል። አሁን ወደፊትም እኔ እንደ ስጋት የሚወስደው ብዙዎቹ የእኛ ዜጎች ይሄኛ ወር ሊያልቅ አካባቢ ሊሄዱ የተዘጋጁ ናቸው። አስቤ እነዚህ ብዙ ሰዎች ይመጣሉ ብለን ኤክስፔክት እናደርጋለን። አሁን እኛ ተዘጋጅተናል። ምንም ያክል ብዙ ሰው ቢመጣ እኛ በኩል ያለውን የጉዞ ሰነድ ማዘጋጀት ዝግጁ ነን። እኛ ብናደርግም ግን የሳውዲ ወገን በዛ ልክ ሰርቪሱን አስፍቶ በጊዜ ቪዛውን መስጠት ካልቻለ የቀኑ ደግሞ እያለቀ ነው የሚሄደው። ከዛም በተጨማሪ እዚህ ሀገር ላይ አሁን ረመዳን ነው፣ ጾም ነው። ጾም የመጨረሻዎቹ 10 ቀናት አካባቢ በጣም ብዙ ሲስተሞች ይደክማሉ። እዚህ ሀገር ላይ ሰዎች ለኡምራ ምናምን የሚሄዱበት ጊዜ ነው። ኦልሞስት መስሪያ ቤቶች እንደዚህ የሚቆጠሩበት ጊዜ ነው። ከነዚህ አንግል ሳይኔ ወደ መጨረሻዎቹ ቀኖች ላይ ትልቅ ቻሌንጅ ሊገጥመን እንደሚችል ነው መረዳ ያለሁት።
ያ ለመኖሪያና ስራ ፈቃድ የሚኖሩ ኢትዮጵያውያን ወደ ሀገራቸው ለመመለስ ፈቃደኛ ያልሆኑት በርካታ ናቸው። ምክንያቶቻቸውን እንዲህ ይገልጻሉ።
አሻራ ሰጥተን የምንሄደው ደርሶ የመምጣት እድሉ ሊኖርም ላይኖርም ይችላል እያለ ህዝቡ አጠራጣሪ ላይ ነው ያለው። እርግጠኛ ሆኖ 100% ያመነበት የለም። ስለ ራሴ ደርሶ ይመጣል ወይም ደርሼ መመለሳለሁ የሚል ተስፋ የለኝም።
የሄዱም ልጆች አሉ፣ የሚዘጋጁ ልጆችም አሉ፣ እየተዘጋጁ አሉ፣ መሄድ የማይፈልጉትም አሉ። ምክንያቱም መሄድ የማይፈልጉት ነገር ምንድን ነው? ኢትዮጵያ ሄደን ምን እንሰራለን? ምንም ነገር አልያዝም። መንቀሳቀሻ ነገር ቢያንስ ያስፈልገናል። ቤተሰብ አለ። ከዛ በኋላ ምንድን ነው የምናደርገው? እነዚህ ነገር ነው ትልቁ ችግር። የኢኮኖሚ ችግር ነው መመለስ የማይፈልጉበት ነገር።
እሳቸውን ልኬ እኔ የሚደርስብኝን ለመጠበቅ ብቻ ነው ዘጋጅ ይሰራለሁ።
እሳቸውን ስትለኝ ማን ነው የምትልከው?
ሚስቴንና ልጄ። እኔ እንግዲህ ያው ደርሰውብኛል ላይ አድርገውና ደርሶ እስከሚሄዱ ድረስ ያው ስራ ላይ ነው ማለት ነው።
ሄደን ምን ይሰራል? ምንም ይሰራ። የያዝነውን ገንዘብ እንኳ መጨረሻ ነው በመንገድ ላይ የመጣ ነው ማለት ነው። እና እንዴት ብለን ነው ሀገር የምንገባው? የኢትዮጵያ መንግስት የሚያደርግልን ድርጅት ምንድን ነው?
እዛ መስራት ጭራሽም አንችልም። ምክንያቱም እዚህ ብንሆን ይሻለናል። እዛ ሀገር ቤት ገብተን ከመስራትን ከ እዚህ መስራት ነው የሚሻለን። ሀገር የሚመጣውበት ብር እዲያንም አልከፈልኩም። ስለዚህ አሁን ሀገር ገብቼ ምንም ስራው ስለሌለኝ እኔ ብዙ እንግዲህ ያለኝን አማራጭ ነው ሰራው።
በየመን ነው የመጣሁት። 70 ምናምን ሺህ ብር ከፍዬ ነው መጣሁት ሳውዲ አረቢያ የገባሁት ማለት ነው። ስለዚህ ኢትዮጵያ ገብቼ ደግሞ ምንም በቃ ራሱ ታንቄ ሞት እንደሆነ እኔ እንጃ። የማገኘው ነገር ምንም ነገር የለኝም። ስንት ባህር ስንት ተጠምቼ በቃ ስንት ደብድቤ እዛ ሀገር ደረስኩ አይደል? ከአንድ 5 ሳንቲም ኢትዮጵያ ትሄድ በቃ ራሱ ከአዲስ አበባ ከቦሌ ወደ ሀገሬ ለመግባት 5 ሳንቲም የለኝ። እንዴት ብዬ ነው የምገባው?
ከሳውዲ አረቢያ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ወደ ሀገር ለመመለስ ፍላጎት ያላቸው ዜጎች ቁጥር በርካታ ቢሆንም ከጠቅላላው ቁጥር ጋር ሲወዳደር ግን አሁንም በቂ አይደለም። የእፎይታ ጊዜ ገደቡም የቀሩት ቀናት ከ20 ቀናት በታች ናቸው። የሳውዲ አረቢያ መንግስት ቀነ ገደቡ ከተጠናቀቀ በኋላ ምን እርምጃ ሊወስድ እንደሚችል የሚታወቅ ነገርም የለም።
እናመሰግናለን። በዛሬው የጋቢና ጉዟችን ሁለት እንግዶችን አሳፍረናል። አንዱ ባልደረባችን ነው አሉላ ከበደና ታዋቂው ኢትዮጵያዊ ሙዚቀኛ ቴዲ አፍሮ ቴድሮስ ካሳሁን ናቸው። በኑሮ ሙዚቃ፣ ታሪክና ፖለቲካ ዙሪያ ያደረጉት ውይይት ቀዳሚ ክፍል።
ጤና ይስጥልን ተመልካቾቻችን። ቴዲ አፍሮ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮችን ይገኛል። ቴዲ እንኳን ደህና መጣ።
እንኳን ደህና ቆየኝ።
የሰነበተ ቀጠሯችን ዛሬ የያዘ ይመስላል።
አዎ ይመስላል።
በቀደመ ፕሮግራማችን መጥፋትህን ስንናገር ነበር። የመጣህበት የኢትዮጵያውያን የሽልማት ድርጅት ማህበረ ጊሮን ዘር ኢትዮጵያ በተባለው የሽልማት ድርጅት ለእውቅና ለክብር ከበቁ የዘንድሮ ተሸላሚዎች አንዱ ሆነ ነው። እንኳን ደስ ያለ።
እንኳን አብሮ ደስ ያለ።
ከሽልማት የሚከተል የተለየ ስሜት አለ? ስለ ሽልማቱ ምን ታውቅ ነበር?
በእውነት ለመናገር አላውቅም ነበረ። ባለፈው ጊዜ በስልክ ስናወራ ትዝ ይለኝ እንደሆነ አንተ ነህ እንደውም ያስረዳኸኝ። እና 20 ምናምን ዓመት ሆኗቸዋል። ብዙ ሰዎችን የሚያበረታታ ሽልማት እንደሰጡም አወቅኩኝ። በእለቱም ደግሞ ያን ሁኔታ ሳይ ደስ አለኝ። ለምን በእኔ መሸለም ብቻ ሳይሆን እነዛ ወጣቶች ሁሉም ሲሸለሙ ለማበረታታት ሌሎችንም ደግሞ ለማነሳሳት ይረዳልና ቁም ነገረኛ ሰዎች ናቸው። ይሄን አይነት ሀሳብ ይዘው ሀገር ሳትወድ እንደዚህ አታረግም እና ጥሩ ስራ ነው እየሰሩ ያሉት። በዚህ አጋጣሚ ላመሰግናቸው እወዳለሁ። እግዚአብሔር ይስጥልኝ።
ሽልማቱ የተወሳውን የትውውቅ መንፈስ ለሰው የቀረበውን እንመለከታለን። የማይደፈሩ መንገዶችን የደፈረ በሚል ነበር አስተዋቂው አይገለጸች። መሪ ኮከብ የጥቁር ሰው ስራ ህግን ይወጣ ይመስላል። የቅርቡ ኢትዮጵያ የሚለውም ብዙዎችን ያነጋገረ የብዙዎችንም ቀልብ የሳበ መሆኑ ይታወቃል። የተዋወቅበትም ስሜት ኢትዮጵያውያን በውጭ ሀገር የሚኖሩ ለዚህ ሽልማት ያጭሁና የተቀበሉ ሰዎች ያዩበትን ስሜት አየው።
ያው መቼም ታናሽን በዚህ መጠን ማሞገስና ማድነቅ ሲቻል በእኔ ቦታ ስትሆን ይከብዳል። የተሰሰተ ስሜት የለውም። ከፍጹም ቅንነት እና ከእውነተኛ ስሜት የወጣ ነውና ምናልባት ቢበዛብኝ ይሆናል። በእውነት በጣም አመሰግናቸዋለሁ። ልዩ ስሜት ነበረው። አለም ፀሐይ ማቀራረቧ ልዩ ነበረ። መቼም ስለ ራት ሲወራ ትንሽ ኩረመማል፣ ግን በጣም አመሰግናለሁ። በጣም
ቴዲ፣ ዋናውን ዜና እንዳይቀማ እሰጋለሁ። ትልቁ ለአንተ ለክብሩ መብቃትህ ከአዲስ አበባ ድረስ የመጣህበት ነውና ትልቅ ቦታ ይሰጠዋል። በእለቱ በዝግጅቱ ወቅት ዘግይተህ ነበር የደረስከው እና የናፈቁህን ያህል የጠበቁ ይመስላል ታዳሚዎቹ። ያም አነጋጋሪ ሆኖ ሰንብተዋል። ለምን ዘገየ?
በእውነት ለመናገር ከቨርጂኒያ ወደ ዲሲ ነበር የምንመጣው። ዲሲ ነው ሆቴላችን ያለው እና እዛ ሰዓት ላይ ከቨርጂኒያ ወደ ዲሲ መግቢያው የሞተር ሳይክል ፓሬድ የሚባል በብዙ ግሩፕ ሆነው የሚነዱ ሰዎች ረጅም ሰዓት ለሁለት ሰዓት ከአርባ ምናምን ደቂቃ እዛ ጋር ስታክ አድርገን ነበር። ከዛ ወዲህ ነው እንግዲህ ቤት ገብተን ልብስ ቀይረን ለመምጣት በተቻለ መጠን የሞከር ነው። ያም ቢሆን ግን መቼም ያለውን እውነተኛ ምክንያት በታማኝነት ለመግለጽ ያህል እንጂ ይቅርታ ከመጠየቅ የሚያስቆም አይደለም እና በዚህ አጋጣሚ በእውነት ከፍተኛ ይቅርታ ጠይቃለሁ። ሌላ ደግሞ እውነት ለመናገር በነበረኝ በተለመደው አካሄድ የፕሮግራሙ መጀመር የኔን ብቻ መምጣት እየጠበቀ እንደነበር አላሰብኩም፣ አላውቅም ነበር። ምክንያቱም ከተሸላሚዎቹ አንዱ እንደመሆኔ መጠን ሌሎቹ ሁኔታዎች የተካሄዱ ቢያንስ እንደርሳለን የሚል ሩጫ ነው ስናደርግ የነበረው። ግን ስንደርስ ደግሞ ለካ ፕሮግራሙ እንዲጀመርም የእኛ መኖር ነበረበት። ይሄ ደግሞ መቼም ገምተህ በተረዳኸው መጠን ያጋጠመን ነገር ነው እና ያ ደግሞ ሁኔታ አሳዛኝ ነበር። እዚህ አጋጣሚ ሁሉንም ከልብ ይቅርታ እንጠይቃለን። ምንም እንኳን ከአቅም በላይ የሆነ ሁኔታ ቢሆን ሌላ ንግግር በማድረግበት ጊዜ በዚህ ለመጀመር ነበር ሀሳቤ።
ይቅርታ እንድጠይቅ
ተነጋግረን ነበር በዚህ ሁኔታ። ግን በእውነት ለመናገር ብቻ ከአቀማመጡ ጀምሮ እዛ ጋር በነጭ መብራት ረጅም ሰዓት እንደዚህ ቁጭ ብዬ አላቅም እና የስቴጅ ሰው ብትሆንም ልክ ንግግር ለማድረግ ከመውጣቴ በፊት እንደዛ ወጣቶች አነጋገር አስደስቶ ነበረ። እነሱ ላይ ነበር ሀሳቤ፣ ያን ሀሳብ ለመግለጽ ነበር ያሰብኩት እና ስወጣ ሽልማቱም ሁኔታውም ሲፈጠር ያለው ሁኔታ እና በዛ ሁኔታ ነበር። እና በዚህ አጋጣሚ ይቅርታ እንጠይቃለን። ሁሉም
ይቅርታ እንግዲህ በያሉበት ለተመልካቾች ለታዳሚዎችም እንደደረሰ ተስፋ አደርጋለሁ። ቴዲ፣ ይሄ የብዙዎችን ቀልብ የሳበ እንደ ወትሮ ሌሎች ስራዎች ሁሉ ብዙዎችን ያነጋገረ ታላቅ ስራ ይዘመታል። አንዳንዶችም ከመምጣቱ በፊት ብዙ የተነጋገሩበት ነው። ግራ ቀኝ የየበኩላቸውን ሀሳቦች ሰንዝረዋል። በእኛም የሬዲዮ ፕሮግራም ሰፊ ቃለ ምልልስ ከጽዮን ግርማ ጋር አድርገሃል። ብዙ ስለ ሙዚቃ ባናወራም አንዳንድ ነጥቦችን እናነሳሳለን። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን?
ምክንያቱም ደጋግመን ልናስብበት የሚገባ በጋራ ጉዟችን ላይ የገጠመ ችግር ነው ብዬ አስባለሁ እና ይህንን አስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልንሰጠው ይገባል ብዬ አስባለሁ። ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም እንደ ትውልድም አካል ሁላችንም የሚያሳስበን ነገር ነው። ወደሚቀጥለው ነገር ለመሄድ መጀመሪያ መጥራትና መሰራት ያለበት ነገር አለ እና ለዚህ ደግሞ ሁሉም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ታላላቆቻችን ሊያስቡበት የሚገባ እኛን መንገድና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። ከዚህ አንጻር ነው እንደዛ ማድረገው።
የአሳሳቢነቱን ቀዳሚነት ብዙዎች የሚስማሙ ይመስለኛል። በአገር ውስጥ ያሉ የፖለቲካ ልዩነቶች፣ አወዛጋቢ ሁኔታዎች፣ መልካም ያልሆኑ ሁኔታዎች እንዳይፈጠሩ ያደርጋል የሚለው ስጋት በብዙዎች ያድራል። በሀገር ውስጥ ተቀስቅሶ የነበሩ ቀውሶችም የቅርብ ጊዜ ትውስታዎች ናቸው እና ያን ስጋት ብዙዎች ሊጋሩ ይችላሉ። የታሪክ ንባብ ግን ታሪክ እንደ ጸሐፊውም የሚወሰድበት እንደ ፍላጎት ማስፈጸሚያም የሚወሰድበት ጊዜ አለና ያንተ በታሪክ የምታነሳቸው ባለ ታሪኮቻችንን ጨምሮ አጉልተህ የምታወጣቸውን በሌላ አይን ወይም ባለመስማማት የሚመለከቱ ወገኖች መኖራቸው የአደባባይ ጉዳይ ነውና እሱ እንዴት ትመለከታለህ?
እንግዲህ የዛሬው የጋቢና ጉዟችን ሰዓት ተጠናቋል።
በነገው ዝግጅት ቴዲንም አሉላንም ይዘን እንመጣለን።